የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች እንደምናምሽታችኋል የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች። የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። አዎ፣ ህይወት አንዴ በደስታ አንዴ በሐዘን የተሞላች ናት። ውድ እህቴ ሆይ፣ አንቺም በህይወትሽ ውስጥ ያሳለፍሽው ደስታና ሐዘን ይኖራል። የኛ ህይወት ሁኔታ ይለዋወጥ እንጂ እግዚአብሔር ግን ፈጽሞ አይለዋወጥም። ይህ ደግሞ ምንኛ ደስ የሚያሰኝ ነገር ነው። እግዚአብሔር ሁልጊዜ አፍቃሪያችን ነው። ሁሌም በምንም አይነት ሁኔታ ውስጥ የኛ ደጋፊ ነው። እንግዲህ በዚህ ቀን በእግዚአብሔር ፊት ስለምናፈሰው ስለ እንባችን ዋጋ አብረን እናያለን። እንዲሁም የእግዚአብሔርን መልካም ፈቃድ በችግራችን ጊዜ እንዴት ወደ ደስታ እንደምንገባ እናያለን። እስከ ፍጻሜ አብራችሁን ቆይታችሁ ፕሮግራማችንን እንድትከታተሉ እንጋብዛችኋለን። የእንባ ዋጋ። ለቅሶ የመጀመሪያው ገና ከማህፀን ብቅ ስንል የምናደርገው ነገር ነው። ረጅም ትንፋሽ እንወስዳለን፣ ከዚያም እናለቅሳለን። በተለይ ለመውለድ የመጀመሪያዋ ለሆነች ሴት የሚያለቅስ ህፃን ድምጽ ልክ እንደ ሙዚቃ ነው። ልጇ መወለዱን የምታውቅበትም መንገድ ነው። ከዚያም በላይ ደግሞ ልጇ ጤናማና በህይወት መኖሩን የምታረጋግጥበት ነው። እድሜያችን እየጨመረ መጥቶ ትልቅ ሰው ስንሆን ነገሮች እየተቀያየሩ ይመጣሉ። እንደየባህሉ የለቅሶ ስርዓት አለ። አንዳንዶች በሰው ፊት ሊያለቅሱ ይችላሉ። አንዳንዶች ደግሞ ብቻቸውን በተለይ ወንዶች በአንዳንድ ባህል ካለቀሱ እንደ ደካማነት ወይም ሽንፈት ሊቆጠርባቸው ስለሚችል በሰው ፊት አያለቅሱም። ለሴቶች ደግሞ ማልቀስ የስሜታዊነት ምልክት ሊሆን ይችላል። ስለዚህ በሰው ፊት ሳይሆን ብቻቸውን ተደብቀው እንዲያለቅሱ ሊበረታቱ ይችላሉ። ብዙውን ጊዜ እድሜያቸው ከፍ ያሉ ልጆች ሲያለቅሱ የሚባሉት ነገር አለ። እንዴ? ትልቅ ልጅ ያለቅሳል እንዴ? ህፃነህ እንዴ አንተ? ህፃነሽ እንዴ? በማለት ማልቀስ ለህፃናት ብቻ የተፈቀደ ይመስል እንደዚህ ይደረጋል። አንዳንድ ሳይንቲስቶች ወይም ተመራማሪዎች በማልቀስ ላይ እንደሰሩት ምርምር ውጤት ከሆነ ነገሩ ተቃራኒ ነው። ውስጣችን አዝኖ ወይም ስንደሰት ካይኖቻችን እንባ ይፈሰናል። ይህ በየጊዜው የምናደርገው ለቅሶ የራሱ የሆነ ጥቅም አለው። ጥናቱ እንዳረጋገጠው ስናዝንና ስንደሰት የምናፈሰው እንባና አይናችን ውስጥ የሚያቃጥል ነገር ለምሳሌ እንደ ሽንኩርት አይነቱ ሲገባ የምናፈሰው እንባ ፈጽሞ አይነታቸው ልዩ ልዩ ነው። በምናለቅስበት ጊዜ ውስጣችን የተጠራቀመ ጭንቀት ይወገዳል። ስለዚህ በምናዝንበትና በምንበሳጭበት ጊዜ የምናለቅሰው ለቅሶ ውስጣችን እንዲረጋጋና ወደ ቀድሞ ቦታው እንዲመለስ ይረዳል። ብዙ ሴቶች አልቅሰው ሲወጣላቸው የተሻለ እረፍት እንዳገኙ ይናገራሉ። ሙሉ በሙሉ ባይለቃቸው እንኳ የተሻለ ነገር እንደሚሆንላቸው ተናግረዋል። አንቺስ ውድ እህቴ ሆይ? ደግሞም ሴቶች ከወንዶች 5 ጊዜ እጥፍ ያለቅሳሉ። የወንዶችና የሴቶች አለቃቀስ ራሱ ልዩ ልዩ ነው። ሴቶች እንባቸውን በጉንጫቸው ላይ በማንዠግዠግ ያለቅሳሉ። ወንዶች ግን አይናቸው ብቻ በእንባ ይሞላል። ይህ የሚሆነው ደግሞ በሴትና በወንድ መካከል ባለው የሆርሞን ወይም የንጥረ ነገር ልዩነት ነው። በተለይ ሴቶች የወር አበባ በሚያዩበትና በርግዝናቸው ወራት በብዛት ስለሚመረት ለማልቀስ የቀረቡ ይሆናሉ። ውድ እህቴ ሆይ፣ ይህንን በራስሽ ላይ አስተውለሻል? በእነዚህ ጊዜያት ብዙ አልቅሽ አልቅሽ የሚል ስሜት ቢሰማሽ እንዳትደናገሪ፣ የተለመደ ስለሆነ። በዓለም ዙሪያ ያሉ ሴቶች ሁሉ ተመሳሳይ ገጠመኝ አላቸው። ስለዚህ እንደዚህ ካጋጠመሽ እንዳትፈሪ፣ ይህ ያለ ነገር ነው። እንባ ሌላም ጥቅም አለው። በዙሪያሽ ያሉ ሰዎች ያለሽበትን ችግር በትክክል መረዳት እንዲችሉ ያደርግልሻል። በአንድ ወቅት እኔ ወደ አንድ ከዚህ በፊት ሄጄበት የማላውቀው ቤተ ክርስቲያን ሄድኩኝ። በዚያ አካባቢ ስሆን የመጀመሪያዬ ነበር። እናቴ በጠና መታመሟን ቀደም ብዬ ሰምቻለሁ። ከዚያም እዚያ ቤተ ክርስቲያን ውስጥ ተቀምጬ ሳለሁ የእናቴ ነገር ወደ አይምሮዬ መጥቶ ስቅስቅ ብዬ ማልቀስ ጀመርኩ። ማቆምም አቃተኝ። በአጠገቤ የተቀመጡ ክርስቲያኖች መጥተው ለእኔ መጸለይና እኔን ማጽናናት ጀመሩ። ምንም ቃል ከአንደበቴ ሳይወጣ ሰዎች የሆነ ችግር እንዳለብኝ ከእንባዬ ተረዱ። አንዳንድ ሰዎች ራሳቸውን ለመቆጣጠር ይሞክራሉ፣ በተለይ ወንዶች። ይህ ግን ፍጹም ጤናማ ሁኔታ አይደለም። እንባ ውስጣችን ያለውን ጭንቀት የምናቃልልበት መንገድ ነው። አንድ ሰው አዝኖ እንዳያለቅስ ለረጅም ጊዜ ከተከለከለ ጤናው ይዛባል። ሰውነቱ በጭንቀትና በምሬት ይሞላል። በዚህ ጊዜ የውስጥ ሰውነት ሊጎዳና ለከፋ ሁኔታ ሊጋለጥ ይችላል። ውድ እህቴ ሆይ፣ ሁልጊዜ ውስጥሽ በእንባ ከተሞላ ችላ አትበይ። ውስጥሽ የሚያስበው የሚጨነቅበት ነገር አለው ማለት ነው። ስለዚህ ለችግርሽ መፍትሄ ለማግኘት መወሰን ነው እንጂ እንባሽን በውስጥሽ ማመቅ አያስፈልግም። በዚሁ ከቀጠልሽ ወደ ጭንቀት በሽታ ውስጥ ልትገቢ ትችያለሽ። ስለዚህ ጥንቃቄ ማድረጉ ተገቢ ነው። ጭንቀቱ ደግሞ ወደ ድብርት ያልፍና የባሰ ችግር ውስጥ ያስገባሻል። ድብርት ያለበት ሰው ስለ ነገ የሆነ ተስፋ በውስጡ ያጣል። ከመጠን በላይ መመገብ፣ እንቅልፋም መሆንና ድካም፣ ማዛጋት ምልክቶቹ ናቸው። በኋላም ራስን ወደ ማጥፋት ሊመጣ ይችላል። እንደዚህ አይነት ስሜት ካለሽ እርዳታ ያስፈልግሻል። ሐኪም ማማከርም ተገቢ ይሆናል። ለዚህ የሚሆን መድኃኒትም አለ። ነገር ግን ከመድኃኒት ሁሉ የሚበልጥ መድኃኒት በዚህ አለ፤ ኢየሱስ ክርስቶስ። እርሱ ያለ መድኃኒት ነው። ወደ እርሱ መተሽ ችግርሽን ብታዋዩ እርሱ መፍትሄ ይሆንሻል። መጽሐፍ ቅዱስ በኢሳይያስ ምዕራፍ 53 ቁጥር 3 ላይ እንዲህ ይላል፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። ይህ ቃል ስለ ጌታችን ኢየሱስ ክርስቶስ ይናገራል። ኢየሱስ ክርስቶስ በዚህ በተናቀ ማንነት ውስጥ በመድር ላይ ስላለፈ እርሱ የኛን ችግር በሚገባ ይረዳል። ስለዚህ እርሱ የሚረዳሽና ችግርሽን የሚያውቅ ነው። እንባን የፈጠረ እግዚአብሔር ራሱ የመፍትሄ አምላክ ነው። ስለዚህ በማንኛውም ሁኔታሽ እግዚአብሔር ጣልቃ እንዲገባ መጸለይ አለብሽ። ውድህቴ ወይ፣ ቀደም ብለን ስለ እንባ አይተናል። እግዚአብሔር የትኛውንም እንባችንን እንደሚያይ አይተናል። አሁን ደግሞ እግዚአብሔር አምላካችን እንዴት የሐዘን እንባችንን ወደ ደስታ እንባ እንደሚቀይር እናያለን። አብረን እንቆይ። በዓመት ውስጥ ልዩ ልዩ ወቅቶች ይቀያየራሉ። ክረምት፣ በጋ፣ ጸደይ፣ በልግ የምንላቸው ወቅቶች አሉ። በእነዚህ ጊዜያት የተለያዩ የአየር ሁኔታዎችም ይከሰታሉ። በክረምት ኃይለኛ ዝናብ ስለሚኖር አካባቢው ሁሉ ጭቃ በጭቃ ይሆናል። በአብዛኛው አካባቢም ብርዳምና ለኑሮ የማይመች ይሆናል። በጸደይ ደግሞ ክረምቱ ወጥቶ በጋው ሊመጣ መሸጋገሪያ ነው። አበቦች የሚያብቡበት፣ ጋራው ሸንተረሩ ሁሉ አረንጓዴ የሚለብስበት፣ ወፎች በብዛት ወጥተው የሚዘምሩበት እጅግ ውብና ለኛ ለኢትዮጵያውያን የአዲስ ዓመት ጅማሬ የሚበሰርበት ወቅት ነው። ከዚህም ባሻገር ትምህርት የሚከፈትበት፣ ሰው ሁሉ በአዲስ ተስፋ የሚነሳሳበት ነው። ቀጥሎም ደረቁና ነፋሻማው የበጋ ወራት ይቀጥላል። በዚህ ወቅት ደግሞ እህል የሚታጨድበት፣ የሚወቃበትና ወደ ጎተራ የሚከተትበት ነው። ከዚህ ጋር ተያይዞ የጥጋብና የሰርግ ወቅት ነው። ከዚያም ደግሞ ተከትሎ ያለው የበልግ ወቅት ነው። በዚህ ወቅት ገበሬው ለድጋሚ ምርት የሚዘጋጅበት፣ በመጠኑም ቢሆን ዝናብ የሚታይበት፣ በአንጻሩ ደግሞ ኃይለኛ የፀሐይ ሙቀት የሚስተናገድበት ነው። እንዲህ እያለ ወቅቶቹ ራሳቸውን እየደገሙ ይሄዳሉ። ለውጥ በሕይወት ውስጥ በጣም ጥሩና ተደናቂ ነው። እነዚህ ለውጦች የሚጠበቁና የታወቁ ናቸው። እኛም በሕይወታችን ውስጥ በስጋችን የምንጠብቃቸው ለውጦች አሉ። ለምሳሌ አንድ ሕፃን ሲወለድ አድጎ ጎረምሳ፣ ከዚያም ትልቅ ሰው እንደሚሆን ይታወቃል። የሚጠበቅም ነገር ነው። ሁላችንም በዚህ የእድገት ለውጥ ውስጥ ማለፋችን የሚጠበቅ ነው። ኖረን ኖረን አርጅተን እንደምንሞትም እናስባለን። ነገር ግን በህይወታችን ያልተጠበቁ ነገሮችም ይሆናሉ። ልክ ጎርፍ የመሬት መንቀጥቀጥ ሳይታሰብ ድንገት እንደሚመጣ ሁሉ ወደ ህይወታችን ድንገት የሚመጣ ነገር አለ። ታዲያ ይህንን ያልታሰበ ችግር እንዴት ነው በተገቢ መልኩ ልንወጣ የምንችለው? በዚህ ጉዳይ መጽሐፍ ቅዱስ የሚለውን አብረን እንይ። መክብብ ምዕራፍ 3 ከቁጥር 1 እስከ 8 ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው፣ ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው፣ ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ይላል። ከዚህ በላይ ካነበብኩት ውስጥ እንዴት ነው ለጥልም ጊዜ የሚኖረው ብለሽ ልትጠይቂ ትችያለሽ። እግዚአብሔር ሌሎችን እንድንጠላ ይፈልጋልን? አይደለም። እግዚአብሔር ሌሎች ሰዎችን እንድንጠላ አይፈልግም። ነገር ግን አንዳንድ ሰዎች የሚሰሩትን ክፉ ሥራ እንድንጠላ ይፈልጋል። ሰዎቹን ሳይሆን ሥራቸውን ማለት ነው። ሌሎችን ሲበድሉና ሲጨቁኑ ያንን በደልና ጭቆና እንድንጠላ ይፈልጋል። ልጆች ሲጨቆኑና ከአቅማቸው በላይ የሆነ የሥራ ጫና ሲደርስባቸው ያንን የሚያደርጉትን ሰዎች ሳይሆን ሥራቸውን እንድንጠላ ይፈልጋል። ከዚህ በላይ ካነበብነው የእግዚአብሔር ቃል የምንረዳው እግዚአብሔር ለእያንዳንዳችን ሕይወት ዓላማ ወይም እቅድ እንዳለው ነው። ስለዚህ በተለያየ የሕይወት ገጠመኝ ውስጥ ያሳልፈናል። ከዚያ ውስጥም የምንማረው ቁም ነገር አለ። ሁሉም ነገር በጊዜው እንደሚሆን ያስረዳናል። የእግዚአብሔር ጊዜ ደግሞ ትክክለኛ ነው። ስለዚህ የእግዚአብሔርን ሰላም ለማግኘት ፈቃዱን መከተልና ልናልፍበት የተገባንን ሁኔታ በሚገባ ማለፍ አለብን። ዛሬ ግን በተለይ በመክብብ ምዕራፍ 3 ቁጥር 4 ላይ ባለው ላይ ትኩረት እንድናደርግ እሻለሁ። እንዲህ ይላል፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው ይላል። ሁላችንም በሕይወታችን የሐዘንና የምሬት ጊዜ አሳልፈናል። ይህ ሐዘናችን ደግሞ የሆነ ነገር ከማጣታችን ጋር የተያያዘ ነው። ምናልባት የምንወደውን ማጣት ወይም አንድ ይሆንልናል ብለን የጠበቅነውን ማጣት ሊሆን ይችላል። ከሁሉ የበለጠው ግን ሐዘን የሚያደርስብን በጣም የምንወደውን ሰው በሞት ስናጣ ነው። እንዲህ አይነቱን ሐዘን እንዴት ልንወጣው እንችላለን? በእንደዚህ አይነቱ ጊዜ ከዚያ ሐዘን ስለመውጣት ማሰብ ፈጽሞ የማይቻል ነው። ደግመን የምንስቅ የምንደሰት አይመስለንም። በእንደዚህ አይነቱ ጊዜ ነው ብዙ ሰዎች ወደ እግዚአብሔር ፊታቸውን የሚያዞሩት። ደግሞም ይህ ከሁሉ የተሻለው ሐሳብ ነው። እግዚአብሔር ያለብንን ችግር ሐዘን ማወቅ ብቻ ሳይሆን በትክክል ስሜታችንን ይረዳናል። እግዚአብሔር አምላክ በርቀት ተቀምጦ ስናጠፋ የሚቀጣን ሳይሆን እርሱ የፍቅር አምላክና የቅርብ አምላክ ነው። በምንም አይነት ችግራችን ውስጥ ወደ እርሱ እንድንጠጋና ፍቅሩን እንድንለማመድ ይፈልጋል። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 6 ቁጥር 21 ላይ እንዲህ ይላል፣ እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና ይላል። እንዲሁም በመዝሙር ምዕራፍ 30 ቁጥር 5 ላይ መዝሙረኛው ዳዊት እንዲህ ብሏል፣ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። በእግዚአብሔር ቃል ፈጽሞ እንዳናለቅስ አልተነገረንም። በራሳችን ሐዘንና ችግር ብቻ ሳይሆን በሌሎችም ሐዘን እንድናለቅስ ያሳስበናል። ኢየሱስ ራሱ ይህን አድርጎታል። ወደ ማርታና ማርያም ዘንድ ወንድማቸው አላዛር ሞቶ በመጣ ጊዜ አብሯቸው አልቅሷል። በዮሐንስ ወንጌል ምዕራፍ 11 ቁጥር 34 ላይ እንዲህ ይላል፣ እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ ይላል። ኢየሱስ ለሱ ቅርብ የሆኑ ወዳጆቹን ሐዘን ተካፍሏል። ውድ እህቴ ሆይ በውስጥሽ ባለ ሐዘን ምክንያት ስታለቅሺ ኢየሱስ ሐዘንሽን መካፈል ይፈልጋል። በዚህ የልቅሶ ወራትሽ ጊዜ አብሮሽ መሆን የማይቻል የሚመስለውን ማስቻልና ወደ ደስታ መቀየር ይፈልጋል። በመዝሙር ምዕራፍ 34 ቁጥር 16 ላይ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ይላል። ኢየሱስ የማርታንና የማርያምን ሐዘን ከተጋራ በኋላ እርሱ የእግዚአብሔር ልጅ መሆኑንና በሞት ላይ ሥልጣን እንዳለው ለእነርሱ ብቻ ሳይሆን ለሌሎች ሰዎች ሁሉ አሳይቷል። አላዛርንም ከሞት አስነሳው። ኢየሱስም ለማርታ እንዲህ አላት፣ ኢየሱስም ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት ይላል። ውድ እህቴ ሆይ የእኔም ጥያቄ ለአንቺ ተመሳሳይ ነው። ኢየሱስ የእግዚአብሔር ልጅ መሆኑን ታምኛለሽ? እርሱ ከአንቺ ጋር መሆን ይፈልጋል። በሐዘንሽ በእንባሽ ወቅት አብሮሽ መሆን ይፈልጋል። በዚህም አያበቃም። እርሱ ሐዘንሽን ወደ ደስታ መለወጥ ይቻለዋል። ፈቃደኛ ነሽ? እስኪ አሁን ከኔ ጋር አብረን እንጸልይ። እግዚአብሔር አባቴ ሆይ ወደ ሕይወቴ ስላመጣሃቸው ችግሮችና መሰናክሎች አመሰግንሃለሁ። እባክ በሕይወቴ ስለማለክስበት ነገር ያንተ እርዳታ ከኔ ጋር ይሁን። ሐዘኔን መጋራት ብቻ ሳይሆን ወደ ደስታ መለወጥ እንደምትችል አምናለሁ። እባክህ አንተ እርዳኝ። በጌታ በኢየሱስ ስም አሜን። እንግዲህ ተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት ምክር ልዩ ልዩ መጣጥፎች ግጥሞች ቢኖራችሁ ባድራሻችን ጻፉልን እኛም ተጋሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብራችሁ ቆዩት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስተዋውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።
Yes, I want to be a little bit.